ወደ አሉላ በቀጥታ ልሰዳችሁ። አሁን የተከበራችሁ አድማጮች
ገና ዝርዝሩ እየወጣ ባለው ውሎ አድሮ ምናልባትም ይበልጥ በሚታወቀው ጉዳይ ላይ ብዙ ጥያቄዎች ያሉንን ያህል እንዲህ ያለው የባለስልጣናቱ ግድያ አንድምታው ምንድነው? ይህን ሁኔታ ምን አነሳሳው? በመንግስትም በዜጎችስ ምን ሊደረጉ ይችላሉ? የሚሉትን ጥያቄዎች እንግዶች ጋብዤ አወያይቻለሁ። ይሄ ሁኔታ የበለጠ የሚያነጋግር የበለጠ ብዙ ጥያቄዎችን የሚቀሰቅስ ነው። አሁን ባለበት ሁኔታ ግን ተከታዩን ውይይት ይዤ ቀርቤያለሁ።
መልካም አየሩ ያንተና እንግዶች ነው።
አመሰግናለሁ። እንግዶቼ ዶክተር ዳኛቸው አሰፋ፣ አቶ ክቡር ገና፣ በመንግስት የተሰጠው የኦፊሴል መግለጫ የተደራጁና የታጠቁ ባላቸው ወገኖች በትላንትናው ዕለት በባህር ዳር የክልሉ ከፍተኛ አመራሮች በስብሰባ ላይ ሳሉ መንግስት የመፈንቅለ መንግስት ሙከራ ነው ያለው የክልሉ ርዕሰ መስተዳድር ዶክተር አምባቸው መኮንንና የህዝብ አደረጃጀት አማካሪያቸው አቶ እዘዝ ዋሴ በተሰነዘረባቸው ጥቃት ህይወታቸው ማለፉን የክልሉ ጠቅላይ አቃቢ ህግ አቶ ምግባሩ ከበደም በጽኑ መቅሰላቸውን ገልጦ አዲስ አበባ ላይም በጥቂት ሰዓታት ልዩነት መንግስት በተመሳሳይ በተቀረባበረ ባለው ጠቅላይ ኢታማዦር ሹሙ ጀነራል ሳአረ መኮንንና አብረዋቸው የነበሩት በጡረታ ላይ ገኙ የነበረው ሜጀር ጀነራል ገዛሃኝ አበራ በጀነራሉ ጠባቂ በተተኮሰባቸው ጥይት ህይወታቸው ማለፉ ነው ይፋ የተደረገው። እንዲህ ግዙፍ በከፍተኛ ባለስልጣናት ላይ የደረሰ አደጋ ይዘን ነው የምንነጋገረውና እስኪ በአካባቢያችሁ ያለውን ሁኔታ በማየት እንጀምር። አሁን ያለው ሁኔታ ምን ይመስላል? በከተማው የህዝቡ ስሜት ዶክተር ዳኛቸው ከርሶ ልጀምር።
እኔ እንግዲህ እስከተረዳሁት ድረስ ህዝቡ በጣም ነው ያዘነው። ከአማራ ክልልም የኔ ተማሪዎች አሁን አስተማሪ የሆኑት ደጋግመው ደውለውልኛል። ከወሎ፣ ከጎንደር፣ ከጎጃም ተደውሎልኛል። ከደብረ ብርሃንም እዚህ በጣም ህዝቡ አዝኗል። በጣምም ደንግጧል። በጣም የሚያሳዝን ነገር ነው የተካሄደው። ልጅ አሉላ ልንገርህ፣ ዛሬ ሁለት ኢትዮጵያውያን ወድቀዋል። ትልቅ አንድ ወታደርና አንድ ሲታገል የነበረ ሰው ነው የወደቀው እና በጣም ሀዘን ላይ ነው ያለነው። ሁለት አቅጣጫ የያዘ ጥቃት ነው። አንደኛው ኢትዮጵያዊነት ላይ ጀነራል ጻረን በሚመለከት፣ ሁለተኛው ዶክተር አምባቸውን በሚመለከት ማዕከላዊነት ላይ በጽንፈኞች የተቃጣ ጥቃት ነው የተካሄደው። ስለዚህ እና ሁለት መስመር የያዘ በጣም የሚያሳዝን ሁኔታ ነው የተከሰተው ኢትዮጵያ ውስጥ። ህዝቡም ያዘነው ለዚህ ነው። ጀነራል ጻረ በስንት ፕሬሸርና ውትወታ እኔ የኢትዮጵያ ወታደር ነኝ ያሉትን ሰውዬ ነው አጠገባቸው ያለ ወታደር ተኩሶ ይጣላቸው።
ዝርዝር እንመለከታለን። አቶ ክቡር እርሶስ በዙሪያው ያለውን ሁኔታ እንዴት ይመለከታሉ? ምን አይነት ሁኔታ ነው የሚሰማው?
በአጋጣሚ ዛሬ ጠዋት ነው ከውጭ የገባሁት። ስሰማ አንድ እኔ በራሴ በጣም ነው ያዘንኩት የተጨነቅኩትም። ከዛ በኋላ ደግሞ ከቤት ወጥቼ ደግሞ የሄድኩባቸው ቦታዎች በሙሉ አስተያየቶቹ ሁሉም በአጠቃላይ የማውገዝና እንዲህ አይነት ችግር አንደኛ የተጠበቀም አይነት ችግር አይደለም፣ ሁለተኛ በኢትዮጵያ ባህልም ታሪክም ታይቶም የማይታወቅ አይነት የልጅ ጨዋታ እንበለው እንደው ትርጉም የሌለው ስራ የተሰራበት ቀን ነው እና በዛ መንፈስ ከወሰድ ነው የህዝቡ አስተያየት። እኔም የትኛውም ክፍል ያየኋቸው ዛሬ ያነጋገርኳቸው በምንም መልኩ ይህንን ሙሉ በሙሉ ያወገዙ ሆነው ነው ያገኘሁት።
መልካም። እስኪ በጀመሩት ገፋ እናድርግ። ቀደም ብለው የጥቃቱን ግዝፈትና ያለመጠበቅ ገልጸው ነበር አቶ ክቡር። ይሁንና የአራት ከፍተኛ ባለስልጣናት ህይወት የጠፋበትና በሌሎች ላይም ከፍተኛ የመቅሰል አደጋ የደረሰበት ጥቃት እንደመሆኑ ቀደም ብሎ በተለያዩ አካባቢዎች የታዩትን ግጭቶች እና ይታይ የነበረውን ውጥረት ከግምት አስገብቶ እንዲህ ወዳለው ሁኔታ ሊያመራ ይችል ይሆን ወይ ብሎ ለማሰብ እድል ነበር? አቶ ክቡር
እንዲህ አይነት አደጋ ይጥላሉ ተብሎ ለመገመት ያስቸግራል። ነገር ግን ያው ጉዳዩ በአብዛኛው የሚመለከተው በእነዚህ ቡድን ውስጥ የተሰማሩትን ሰላም ሊገኝ የማይችልበትን ነገር በሙሉ ለማጥፋት፣ ለማበላሸት፣ ለማሸበር የሚሰራ ጥቃት ለመፈጸም ወደኋላ አይሉም። አሁንም እሱን ነው እያየን ያለ ነው። እነዚህ ጥቃቶች ሊመጡ ይችላሉ፣ ሊመጡ አይችሉም። የአሰራሩ የሴኪሪቲው የደህንነቱ ጥንካሬ ጉድለትም ሁኔታውን ሊነግረን ይችላል። በእኔ አስተያየት እንደ ተራ ሰው የመንግስቱን ድክመት ይታይበታል። እንዲህ አይነት ከፍተኛ የሆኑ ባለስልጣኖች ላይ በእርግጥም አደጋው የተፈጠረው ቅርብ እነሱን ጠባቂ ተብለው ሰዎችም ቢሆን እንኳ ከዚህ የተሻለ አመራረጥም ሊደረግም የሚገባ ይመስለኛል ብዬ ነው የምገምተው። ለማንኛውም ግን አሁን ችግሩ ከደረሰ በኋላ ይህ ነገር ሊደገም የማይችልበትን መፈለጉ ነው የተሻለ መስሎ የሚታይ።
መልካም። አሁን ባለበት በዚህ ደረጃ ቀደም ብለው አቶ ክቡር ብዙ ነገሮች ወደፊት ገለጡ ይሆናል ብለዋል። ምን እንዳነሳሳው ይሁን መናገር ይቻል ይሆን? ከዚህ ቀደም ይደረጉ በነበሩ ዶክተር ዳኛቸውም እንደጠቆሙት አንዳንድ የሚያነሳሱ ሁኔታዎች በንግግሮችም መደመጣቸውን መሰረት አድርገን እንዲህ አይነት ሁኔታ እንዲፈጠር መንስኤው ይሄ ሊሆን ይችላል መባል ይቻል ይሆን? በዚህ ደረጃ አቶ ክቡር
እሱን ለመመለስ እንኳን የሚያስቸግረኝ ይመስለኛል። ግን አንድ ቅድም ዶክተር ዳኛቸው ያነሳው ላይ ይመስለኛል መንግስት የፌዴራሉም ሆነ እነዚህም የክልል መንግስታት በተለይ እንዲህ አይነት የጽንፈኛ ቋንቋ አነጋገር አስተሳሰብ ሲጀመር ጀምሮ ተቀብለውት በነጻነት እንዲካሄድ አድርገዋል። አንድ ቦታ ላይ ይሄ ራሱ አሁን እየመጣ የምናየው የዛ ልቅነት ነው ብዬ ነው የምገምተው። ህጉም በሚፈቅደው ሁኔታ ስርዓቱም በሚፈለግበት ሁኔታ መቆም ያለበትን ነገር ማስቆም ያቃተን ይመስለኛል። በሌላም በኩል ህዝቡም ራሱ እነዚህን ጉዳዮች ለመንግስት ብቻ መተውም አይደለም፣ ህዝብን በተለይ ደግሞ ለህዝብን አስተሳሰብ ሊለውጡ የሚገባቸው ሰዎች በሙሉ እነዚህ እንዲቆሙ ያደረጉት ስራም ትግልም ቢኖር በጣም አነስተኛ ነው ብዬ ነው የምገምተው። ስለዚህ ያ ባለበት ሁኔታ ለዚህ ዛሬ ለተፈጸመው ድርጊት በሩም ትንሽም ቢሆን ከፈት አድርገን ትተናል ብዬ ነው የምገምተው። መንግስትም ይህንን ኃላፊነት ተቀብሎ እንደገና መስተካከል ያለበትና እንደገና ስርዓቱ መመለስ ያለበት ሁኔታ ላይ ነገሮችን አጥንቶ የሚመልስበትን መንገድ መፈለግ መሻት ይኖርበታል።
መልካም። ዶክተር ዳኛቸው ምን አነሳሳው የሚለው ላይ የሚያክሉት አስተያየት ካለ?
ግልጽ እኮ ነው። ይኸውልህ አሉላ፣ አንዳንድ ጊዜ ይሄ ሰውዬ ጥሩ ኢንቴንሽን ሊኖረው ይችላል። ይሄ ጀነራል ከጥሩ ኢንቴንሽን ግን መጥፎ ፖለቲካ ሊከተል ይችላል። መንግስት ህዝብ በመበደል ብቻ ሳይሆን ደካማ በመምሰል እንደዚህ አይነት ጽንፈኞቹን ይጋብዛል ብለን ተነጋግረናል። ምናልባት የሚሰማን ሰው አላገኝም። መንግስት እኮ ፈተና ውስጥ የሚወድቀው ህዝብ ስለበደለ ብቻ አይደለም። የታሪክ ተመራማሪዎች እንዳስተማሩን ደካማ መስሎ በሚታይበት ጊዜ፣ ደካማ መስሎ መታየት ደግሞ በሁለት ነገር ነው። አንደኛው ያለውን ሰራዊትና የጸጥታን አስተባብሮ አስፈላጊ በሆነ ጊዜ መልስ ባለመስጠት፣ በሁለተኛ ዝም ብሎ ዝም በማለት በቃ እንዲሁ የማባበል ፖለቲካ። እዛ ላይ እኔ ከአቶ ክብሩ ጋር ነኝ። እንደው ባይሉት በፊት ለፊት እኔ ብያዋለሁ እና ልድገምልህ፣ ለምን እንደገና መፈተሽ ራሳችንን እነሱ እንዲያደርጉ ብቻ ሳይሆን መፈተሽ አለበት ስንሄድበት የነበረውን መንገድ ነው። እንደዚህ ብለህ አንተ አብይን የመሰለ ሰው መንግስቱ ኃይለማርያም ልታደርግ ነው ተብዬ ተወቅሻለሁ። አይደለም፣ ይኸው ታየ። እና ይሄ በጣም 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 ወደኋላ ገታች የሆነ ነገር ነው። የኢትዮጵያ ነገር እኮ ልጅ አሉላ፣ አንድ በግራ በኩል ወደፊት ስንሄድ በቀኝ በኩል ወደ ኋላ እየተሳብን ነው።
ይሄ ከመንግስትም ሆነ ከዜጎች ምን ይጠበቃለን? ውይይታችን መጨረሻ ላይ ገፋ አድርጋችሁ ትሄዱበታላችሁ። እንዲህ ያለው ጥቃት ዶክተር ዳኛቸው ከእርሶ ልጀምርና አሁን ደግሞ ወደ አቶ ክቡር እመለሳለሁ። እንዲህ ያለው ጥቃት በአገሪቱ ሰላምና መረጋጋት ላይም ሆነ በተለያዩ አካባቢዎች ከዚህ ቀደም በታዩት ግጭቶች ላይ ሌሎች ብዙ ፈተናዎችም ምን አይነት ሁኔታ ሊከስት ይችላል? በተለይ ከዚህ ቀደም ታይቶ በማያውቅ ደረጃ ምን ሊያስከትል ይችላል?
ልጅ አሉላ ይኸው ኢትዮጵያ ብዙ ተፈትና ያለፈች ሀገር ነው። ይሄ እኔ የማየው እንደ ሙዝ ልጫ ነው፣ ዝም ብሎ አንሸራተተ ነገር ነው። ብርሃናችን አናጣም። ዛሬ ከዶክተር አብይ ጀምሮ እስከ አቶ ሽመልስ አብዲሳ ድረስ አቶ ለማንም ጨምሮ ሌሎቹም የተናገሩት ነገር በጣም የሚያጽናናና የኢትዮጵያዊነትን ማዕከል ያደረገ ንግግር ነው የተሰጠ። አገራችን አትፈርስም በእንደዚህ ያለ ነገር ነው ያሉት። ወደፊት እንሄዳ እንደውም ተጠናክረን ነው የምንቀጥልበት ያሉት በጣም ለህዝቡ የሚያጽናናና የወደፊቱን ራዕይ የሚናገር ነው። ምክንያቱም ቅድም እንዳልኩ ሰራዊቱ ላይ የተደረገው ቅጣት ኢትዮጵያ ላይ የተደረገ ቅጣት ኢትዮጵያዊነት ላይ ነው የተደረገው። በቃ ግሪቭ አርገን የምናልፈው ነገር ነው እና ሁላችንም እንድንረጋጋ ነው ትንያል ያለ ነው።
መልካም አቶ ክብር ወደ እርሶ ልምጣ። ቀደም ሲል ስለ ግጭት አነሳሽ ንግግር በሁለታችሁም የተገለጸ ነገር አለ። ይሄ ድርጊቴ ምን ሊያስከትል ይችላልን በማይጠይቁ ሰዎች ይልቁንም ደግሞ በማህበራዊ መገናኛ ብዙሃን አንዱ ስለሌላው ትክክል ያልሆነ አዎንታዊ ያልሆነ ጠባጫሪ አስተያየቶችና ሐሳቦች የሚንጸባረቁበትን ሁኔታ በአንድ በኩል እናያለን። የዜጎች የንግግር ነጻነት እንዲከበር እንፈልጋለን። በኢትዮጵያ ብቻም የተገደበም ባይሆን ግራም ያጋባ ሁኔታ የተፈጠረ ይመስላል። ከዚህ ቀደም የንግግር ነጻነት ላይ ተጽዕኖ ይደረጋል በሚባልበት አገር እንዲህ በጅምር የነጻነት መንገድ ፈታይ ማለት የመከፈቱ ድል አሳሳቢነትን የደቀነ ይመስላል። በንግግር ነጻነት ላይ ገደብ በምንም መልኩ ማንጠብቅ ሰዎች እንኳን የሚያስከትለው አደጋ እያሳሰበ ነውና ምን ይላሉ?
በመሰረቱ ንግግር ነጻነት መቼም እንደተባለው አስፈላጊነቱ ግልጽ እንዲሆን ገደብም ደግሞ ሊኖርለት የሚገባበት ሁኔታዎች አሉ። ይሄ ነጻ ንግግር ሁሉ ቦታ ወይም አስተሳሰብ አለ የተባለበትም እንኳን በሕግም እንኳን ባይሆን በባህልም በሌላም መንገድ የሚስተካከልበት ሁኔታ አለ። እሱን የመፈለግ እሱን የመሻት ጥረት በተመራማሪዎችም በጋዜጠኞችም በሌሎችም ነዋሪዎች በውይይት መልክ ሊደረስ የሚችልበት ሁኔታ ላይ እንደሚደረስ ነው እኔ የሚገባኝ። በእርግጥ መጠንቀቅ ያለብን አነትን አንዴ ከያዝነው በኋላ እንደገና መመለስ እና ወደ በቀድሞ አካሄድ እንሄዳለን የሚለው ከዚህ በፊትም የተደረገ ነገር ስለሆነ እሱ እንዳይመለስ ሁላችንም መታገል ያለብን። ሁላችንም አንድ ሀገር ነው ያለችን፣ አንድ ህዝብ ነው ያለን፣ ለዘመናት ተሳስረን ያለን ህዝቦች ነን። እንደነዚህ አይነት የተወሰኑ ሰዎች እቺን ሀገር ሊያጠፉ የሚፈልጉ ቢኖሩም እነሱን ማቆም እና እነሱን ወደ ነበሩበት ወይም ደግሞ እነሱን ከጨዋታ ውጭ ማድረግ የሁላችንም ኃላፊነት እና ከሁላችንም የሚጠበቅ የዜግነት ኃላፊነት ነው ብዬ ነው የምገምተው። ሌላው እኔም ከዶክተር ዳኛቸው ጋር ሙሉ በሙሉ መመለስ የሚፈልገው ነገር ቢኖር ይሄ ችግር፣ ይሄ አደጋ፣ ይሄ ክስተት የበለጠ ኢትዮጵያዊነትን አጠናክሮ መሄድ መቻል አለበት ብዬ ነው የምገምተው። እነዚህ ሰዎች የተሰዉት ዝም ብሎ እንደ ተራ ጉዳይ መታለፍ ያለበት አይደለም። ይህኛው ከዚህ ምን እንማራለን፣ ከዚህ እንዳይደገም የሚለው ተጠናክሮ መቀጠል ያለበት ነው። ምክንያቱም ዛሬ ኢትዮጵያ ዙሪያ ያየነው ነገር ቢኖር ይሄንን የደገፈ ይሄንን የተቀበለ ማንኛውም ኢትዮጵያዊ አለመኖሩ ነው። ይሄ ራሱ አንድ ትልቅ ምልክት ሊሆን ይገባል ለጽንፈኞች።
መልካም ዶክተር ዳኛቸው፣ ቀደም ባለው ጥያቄ ላይ ይሄን የማህበራዊ መገናኛ እየፈጠረ ያለውን ተጽዕኖ ቀደም ግጭት አነሳሽ ንግግርን አንስተዋል።
ልጅ አሉላ፣ እናንተ አካባቢ እኮ ዋናዎቹ አሉ። ዛምን ፌርም የሚገርም አይነት እኮ ዲስኮርስ የሚያቀርቡ ጎበዞች አሉ አካባቢ። የጥራቻ በጣም የሚያሳዝን መረጃ ሰው ኤቪደንስ ላይ እንኳን ተሞርኩዞ አያወራም። ዝም ብሎ እንደው ከኋላችሁ እሱ እየመዘዘ እና የሚያደርጓሉ። አንዳንድ የኮቴጅ ኢንዳስትሪ አይነት ነው፣ እኛ እየተበጠበጥ ነው። እዚህ ያለው አክቲቪስቶቹ ሪስፖንስብል መሆን አልቻሉም፣ በቃ መሆን አልቻሉም። ጋዜጠኝነት ትልቅ አርትና ሳይንስ ነው። አሁን በአክቲቪዝም እና በጋዜጠኝነት መካከል ልዩነት የጠፋበት ሁኔታ ነው። በጣም የሚያስቸግር ጊዜ ነው ይሄ። ልንቆጣጠረው የማንችለው የመጫወቻ ነው የሆነው እኮ እየፈነዳ አፍንጫችን ላይ እያበላሸን ያለው ይሄ ኢንተርኔት እና ሪስፖንስ ብል አይደለንም። ልክ መኪና ባህላችን ሳያዘጋጀን አስገብተን እየተላለቅን ነው። ብራዚልን አልፈናል። አሁን ሳሱ አልተነገርም እ እና ይሄ ነው ተመልሰን ወደ ድሮይንግ ቦርድ መሄድ አለብን። እኔ ከአቶ ክብሩ ጋር ዛሬ ስላቀረብከ ደስ ብሎኛል። በጣም ሬዥነብል የሆነ ሰው እያሉ
መልካም አቶ ክቡር፣ በተለያየ ጊዜ እንደሚታዩ ቀደም ብሎ በተነሱትም ሁኔታዎች ውስጥ የግልም የቡድንም ፍላጎቶች አንዳንድ ጊዜ ከግባቸውም ጋር በማይገናኝ መልኩ የሚደረጉ ድርጊቶች ምን ያስከትላሉን ሳንጠይቅ የሚመስል ድርጊቶች ይፈጸማሉ። አንዳንድ ጊዜ ኃላፊነት የጎደለው ድርጊት ከምክንያት ጋር አለመያያዙን እናስተውላለን። እንዴት ነው ሰዎች ለዚህ ምላሽ መስጠት ያለባቸው? በማህበራዊ መገናኛ ብዙሃንም የሚደረጉትን በምን መልኩ ማስቆም ይቻላል? በመንግስት ወይንም በስርዓት ከሚወሰደው ውጪ ዜጎች ምን ሊያደርጉ ይችላሉ? በተጨባጭ የሐሰት መረጃ የሚያሰራጩትን እንዴት ነው ማሸነፍ የሚቻለው? አንዳንዶች አለመስማት፣ ጊዜ አለመስጠት፣ እነሱን አለመከተል አንዱ መንገድ መሆኑን ይናገራሉ። ሰዎች ምን እንዲጠይቁ ይመክራሉ? ትዝብቶንም ጭምር
እኔ አስተያየት ሜዳውን ለተወሰኑ ቁጥራቸው በጣም ውስን ለሆነ ጽንፈኞች መተው የለብንም። እንደ ህዝብ ነው የምለው። አብዛኞቻችን እንደዚህ አሁን እንደተደረጉት አይነት ግድያም ሆነ ጥፋት የምንቀበል ያልሆን ሜዳውን ሶሻል ሚዲያውንም ሆነ የቀድሞ ሚዲያዎችንም ለእንደነዚህ አይነት ሰዎች መተው የለብንም። ምን ማድረግ አለብን የሚባለው አንድ ስበርሳችንም ነገሮችን መልሰን በመማማር በማስተማር ረጅም ጊዜም የሆነ ሊመስል ይችላል። ነገር ግን አዲሱ ቴክኖሎጂ የሚያመጣው ችግር በእኔ አስተያየት ድምፅ የለንም ባዮቹ ድምፅ የሰጠ ስለሆነ ያ ድምፅ ደግሞ እነሱ ብቻ መጠቀሚያ ካደረጉት ከፍተኛ ችግር ሊያመጣ ይችላል። ስለዚህ ሰው ህዝቡ ዝም ብሎ ለነሱ መተው የሌለበትን እየተወ ነው አሁን ጉዳት ውስጥ እየገባን ያለ ነው የሚል እምነት አለኝ እኔ በራሴ። ሁለተኛ ይሄ ቴክኖሎጂውን ከአሁን በኋላ ወደኋላ መመለስ የሚቻል አይመስለኝም። በእርግጥ የተወሰኑ ደንብ ህግጋት ልናደርግ እንችላለን፣ ግን እነዛም ብዙም ይሰራሉ ተብሎም አይጠበቅም። ስለዚህ ዘመኑ ሊያመጣ የሚችለው አካሄድ ወይም ደግሞ አስተሳሰብ እንደገና ቁጭ ብለን ተነጋግረን ማምጣት መቻል አለብን። እኔ በአካባቢያችን እንጀምር ባይኔ አካባቢያችንን ዛሬ አንድ ሰፈር እንኳን ሆነን እርስ በርሳችን አንነጋገርም። ያንን መመለስ መቻል አለብን። አንድ አካባቢ ሆነን አንዱ የአንዱን ችግር ለመርዳት እና ለመስማት እንኳን ጊዜ ያጣንበት ነው። ስለዚህ ወደኋላ ይሄ እንግዲህ ዘመኑ ወደፊት ሲሄድ በዚህ በኩል ወደኋላ የሄድንበትን መመለስና እንደገና ህብረተሰቡን የማሰባሰብ ህብረተሰቡን ከህብረተሰቡ ጋር መገናኘት የሚያስችሉ ዘዴዎችንና ሁኔታዎችን መፍጠር መቻል አለብን። በሶሻል ሚዲያም በተመሳሳይ መልኩ ነው መካሄድ መቻል ያለብን ብዬ ነው የምገምተው።
መልካም ዶክተር ዳኛቸው የመጨረሻው እድል የእርስዎ ነው። የዜጎችን ድርሻ በተመለከተ ዜጎች እንዲህ ከከፋ አዝማሚያ ይበልጥም ወደ ተባባሰ እንዳይገባ ምን ማድረግ አለባቸው? አሁን ካለንበት ቦታ ቆመን ይህ አሁን የተፈጠረው ሁኔታ ዜጎችን ወደ አንድነት ሊያመጣ ይችል ይሆን ወይ? የከፋም አጋጣሚ ቢሆን
ይሄ የከፋ አጋጣሚ ቢሆንም የኢትዮጵያን ህዝብ ወደ አንድነት እንደሚያመጣ እኔ ጥርጥር የለኝም። ይህን ቴክኖሎጂ ልንቆጣጠረው አንችልም። በዛ እኔ ከአቶ ክፍሉ ጋር ነኝ። ከነጻነት ይላሉ አንድ ጀስቲስ የአሜሪካን እናንተ ያላችሁበት የዛሬ 40-50 ዓመት የሚመጣን ችግር ንግግርን ማቀብ ሳይሆን ሞር ንግግር መፍቀድ ነው ብለዋል። የበሰለ ንግግር፣ ምክንያታዊነት ያለ ንግግር ስፒች አፍኖ ይገለዋል ነው የሚሉት፣ ማቀብ አይደለም። በዛ እኔ ከአቶ ክፍሉ ጋር ነኝ። በሌላ በኩል ዜጎች ደግሞ እንዴት ነው እንደ ዜጋ ራሳቸውን ይሄ ነገር እንዴት ነው ብለው መሳለባቸው። ዝም ብሎ በሚዲያ ላይ ወይም ደግሞ በኢንተርኔት የተለቀቀ ነገር ሳያመሳክሩ መቀበል እንደሌለባቸው እኔ መቼስ ይሄን ልመክር አልችልም። ምክንያቱም ኢትዮጵያ ሕዝብ የበሰለ ሕዝብ ነው፣ ይሄ ይገባዋል ብዬ ስለምን ነው። አክቲቪዝሙ ግን እንደው ዝም ብሎ ይሄ ጀብደኝነት እንደዚህም ብሎ ጋንጎ በቃ ማስረጃ የሌለው ወሬ ማሰራጨት፣ እንደዚህ ተደረገ፣ እንደዛ ተደረገ፣ ይሄ እንደዚህ ሆነ፣ ይሄ ጽንፈኝነት በሚዲያ ላይ ነው በዚህ በንት ላይ ገነ ነው። እና ይሄ እናንተ አሉላ እናንተ ፕሮፌሽናል የተካናችሁበት ዲስፕሊን ቀላል ነገር አይደለም። ዝም ብሎ እልም ብለ አባይን በታንኳን የሆኑ ዝም ብሎ ዘለው ይገቡበትና እንዲሁ ሲያምሱ ሳገቡን ይውላሉ። ኮንስኮንሱ ይሄ ነው። የተወሰኑ ወራት የተካሄደው በጣም 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 የሚገርም አይነት ካምፔን የተካሄደ ይሄ ጋንጎ ለሆኑ መሳሪያ ለያዙ ሰዎች አበረታቷል የሚመታል። ይሄ የራሴ
መልካም የጊዜውን እየተከታተልን እንነጋገራለን።
በጣም እናመሰግናሉ። ላርታ ዩረ ፕሮፌሽናል አንተነ ሞዴላችን በዚህ በጋዜጠኝነት
አመሰግናለሁ። ዶክተር ዳኛቸው አሰፋ፣ አቶ ክቡር ገና እንግዶቼ ለጊዜያቸው አመሰግናለሁ።
አቶ አሉላ በጣም በጣም አመሰግናለሁ።